voice of America. VOA.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 27 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል? አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት 41ኛውን የዓለም የሰብአዊ መብቶች አያያዝ ሪፖርት አውጥቷል። የምሽቱ አብይ ርዕስ ዘገባችን ትኩረት ይሆናል።
በኢትዮጵያ ሉዓላዊነት ተጠብቆ እንደ አንድ አገር መቀጠል የሚያምን ወገን ሁሉ ወደ አንድ የጋራ ንቅናቄ ጥላ ስር መጥቶ አንድ የጋራ ድምፅ እንዲኖረው ለማድረግ መሞከር ነው። የኢትዮጵያ ሀገራዊ ንቅናቄን እንደ ስሙ ሁሉ ኢትዮጵያዊ ለማድረግ ነው ጥረታችን።
የኢትዮጵያ ሀገራዊ ንቅናቄ ትናንት ዋሽንግተን ዲሲ አካባቢ ስብሰባ አካሂዷል። የሰማችኋቸው አቶ ዘውዴ ጉደታ የንቅናቄ የስራ አስፈጻሚ ኮሚቴ አባል ናቸው። ዘገባ ይዘናል። ለአርዕስተ ዜናው ቆንጂት።
የኬንያ መንግስት ሞባይል ስልኮች ላይ መቆጣጠሪያ ሊጭን ያሳለፈው ውሳኔ እንዲዘገይ ዳኛ ወሰኑ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አዲስ የጉዞ እገዳ ማስፈጸሚያ ትዕዛዝ በዛሬው ዕለት ፈርመዋል። ኢራቅ ካለፈው ከስድስቱ መሀል አሁን በአሁኑ በአዲሱ የለችበትም።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኬንያ መንግስት ሞባይል ስልክ ላይ መቆጣጠሪያ መሳሪያ ለመጫን ያሳለፈው ውሳኔ እስከ መጪው ግንቦት ወር ማብቂያ ድረስ እንዲዘገይ አንድ የአገሪቱ ፍርድ ቤት ዳኛ ወስነዋል። ያኔ በዚህ የመንግስቱ ውሳኔ ላይ ተቃዋሚ ፓርቲዎችን ጨምሮ ከተለያዩ ወገኖች የቀረቡ ሀሳቦች የሚደመጡበት ጊዜ መሆኑን ሞሐመድ ዩሱፍ ከናይሮቢ የላከው አጠር ያለ ዘገባ ያመለክታል። አዲሱ አበበ ዘገባውን ይዟል።
እንደ አውሮፓ አቆጣጠር ባለፈው የካቲት ወር የኬንያ መገናኛ ባለስልጣን ለአገሪቱ ሶስት ትልልቅ የስልክ ወይም ሞባይል ሰጪ መስሪያ ቤቶች በጻፈው ትዕዛዝ በየሞባይሎች ላይ መቆጣጠሪያ መሳሪያ ለመጫን እንዲቻል የኮምፒውተሮችን መግቢያ እንዲያሳውቁ ወይም ኮድ የሚሉትን ማለት ነው የአገሪቱ መገናኛ ብዙሃን ዘግበዋል። ብዙም ሳይቆይ ኬንያዊው የመብት ተከራካሪ ኦምኪያ ኦምታታህ ለፍርድ ቤቶቹ ጥያቄ ያቀርባሉ። ይህ ሕግ የግለሰቦችን መብት ይጋፋል በማለት ፍርድ ቤቱም አቤቱታውን እንደሚያደምጥ መንግስትም ትዕዛዙን እስከ ግንቦት ወር መጨረሻ እንዲያዘገይ ዛሬ ሰኞ ወሰነ። የኮሚኒኬሽንስ ባለሥልጣን ኃላፊው ክሪስቶፈር ከማይ ለአሜሪካ ድምፅ በሰጡት ቃል መቆጣጠሪያ መሳሪያው የሞባይል ስልኮችን ብቻ የሚቆጣጠር ወይም ለመቆጣጠር እንደሚውል ይናገራሉ።
The system is merely a database. It is a reference database which is centralized.
መሳሪያው ከዳታቤዝ ማለትም ከመረጃ ማዕከል ወይም መቆጣጠሪያው ጋር የተቀራረበ ነው። ማዕከላዊነት ያለው እንጂ ለስለላ የሚዘረጋ አይደለም። የዚያ ተቃራኒ ነው።
ተቺዎች ግን በዚህ አይስማሙም። ባለሥልጣኑ ከገለጡት በላይ ብዙ ነገሮችን ይሰራል፣ ይቆጣጠራል ብለው ይናገራሉ። ሄንሪ ማይና ኬንያ ውስጥ የሚገኘውና መንግስታዊ ያልሆነው የመናገር ነጻነት መብት አስከባሪ ድርጅት ኃላፊ ናቸው።
likely to snoop on people, it's likely to create different data sets which they are going to
ሰውን ለመሰለል የሚተከል የመቆጣጠሪያ መሳሪያ ሊሆን ይችላል። መረጃዎቹም ከደንበኞቹ ፍቃድ ውጪ ተሰብስበው ሊሰጡ ወይም ሊተላለፉ የሚችሉበት ሁኔታም አለ። ይህ ደግሞ ህገ መንግስታዊ መብቶችን መዳፈር ይሆናል።
ዛሬ ሰኞ የኬንያው ዋና የተቃዋሚ ፓርቲ ዛሬ ሁለት ማለት ነው ይህን ጉዳይ መከታተል ጀምሯል። የህግ ጠበብት በበኩላቸው የኬንያ ኮሚኒኬሽንስ ባለስልጣን ሚና ለመገናኛ አውታሮች የብሮድካስት ማለት የፕሮግራም ስርጭት ፈቃድ ከመስጠት አልፎ የኖኪያ ወይም የሳምሶንግን ሞባይሎች አሰራር መቆጣጠር መሆን የለበትም ይላሉ።
አመሰግናለሁ አዲሱም። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ተጠሪዎችን ያካተተ የልዑካን ቡድን በናይጄሪያ የሁከቱ ቡድን ቦኮ ሐራም ይንቀሳቀስባቸዋል የሚባሉ አካባቢዎችን ትናንት ጎብኝቷል። በግጭቱ የተፈናቀሉ ሰዎች የተጠለሉባቸውን ጣቢያዎች በማይዱጉሪ ተገኝተው ጎብኝተዋል። የአሜሪካ ድምጿ የተባበሩት መንግስታት ድርጅት ቋሚ ዘጋቢ ማርጋሪት በሽር ከልዑካኑ ጋር ወደዚያው ወደ ናይጄሪያ ተጉዛለች። ያደረሰችንን ዜና ሄኖክ ሰማእግዜር ያቀርበዋል።
የጸጥታው ጥበቃ ምክር ቤት ከተለያዩ ሀገሮች የተወከሉ አምባሳደሮች የቻድ ሐይቅን አካባቢ በካሜሩን፣ ቻድና ኒጀር በኩል ጎብኝተዋል። በትናንትናው ዕለት በሰሜናዊ ናይጄሪያ ባለፉት ሁለት ቀናት የአጥፍቶ ጠፊ ጥቃቶች በደረሱባት ማይዱግሪ ጉብኝት አካሂደዋል። ወደ 7000 ሰዎች ተጠልለው በሚገኙበት የስደተኞች ጣቢያ በተለይ ከሴቶች ጋርም ውይይት አካሂደዋል። በሰሜናዊ ናይጄሪያ የቦኮ ሐራም እንቅስቃሴ ከስድስት ዓመታት በፊት ተጠናክሮ በነበረበት ወቅት ባለቤቶቻቸው የሞቱባቸው ሴቶች ስለ ኑሯቸው ለአምባሳደሮቹ ማብራሪያ ሰጥተዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል አምባሳደር ሚሼል ሲዘን ከልዑካኑ ብቸኛ ሴት ነበሩ። በቻድ ሐይቅ ዙሪያ የሴቶችን አቅም ለመገንባትና ከጥቃት ለመከላከል ይፈልጋሉ።
And I'm coming away with just two words in my brain: protection and access.
በአእምሮዬ የሚመላለሱ ሁለት ቃላት አሉ፣ መከላከልና መጠቀም መቻል። መከላከልም በተመለከተ የነዚህን ሴቶች ፈተናዎች ብቻ አይደለም የሰማሁት። በቦኮ ሐራም ግፍና ስቃይ የሚደርስባቸው ሴቶችና ልጃገረዶች ጥበቃ ያስፈልጋቸዋል። በተለይ በስደተኛ ጣቢያና በመኖሪያ ስፍራዎች እንጨት ለመልቀምና ሌሎች ገቢ የሚያስገኙ ስራዎችን እንዲያከናውኑ ደህንነታቸው መጠበቅ አለበት።
አምባሳደሩ አክለውም እነዚህ ሴቶች ከደህንነት ጥበቃ ውጪ የተባበሩት መንግስታት ድርጅት በሚያደርጋቸው እርዳታዎች ቀጥተኛ ተጠቃሚ ሊሆኑ ይገባል ሲሉ ተናግረዋል። የተባበሩት መንግስታት ድርጅት እንደገመተው ከሆነ ወደ 700 ሺህ ሰዎች በስምንት ወረዳዎች ምንም አይነት እርዳታ ሳያገኙ ተለይተው ቆይተዋል። በዚህ አካባቢ ወደ 5 ሚሊዮን የሚሆኑ ሰዎች የምግብ ዋስትና ማጣታቸውንም ጨምረዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለሶስት ወራት ከስድስት ሀገሮች የሆኑ መንገደኞች እንዳይገቡ፣ ስደተኞች በሙሉ ደግሞ ለአራት ወራት እንዳይመጡ የሚያግድ አዲስ ትዕዛዝ በዛሬው ዕለት ፈርመዋል። ፕሬዝደንቱ አዲሱን ትዕዛዝ ያወጡት የመጀመሪያው ተመሳሳይ ትዕዛዝ ተግባራዊ እንዳይሆን ባለፈው ወር በፌዴራል ይግባኝ ሰሚ ዳኞች ከታገደባቸው በኋላ ነው። አዲሱ የጉዞ እገዳ በተሳካ ሁኔታ ተግባር ላይ እንዲውልና የሕግ ሙግት እንዳይነሳበት ለመከላከል ሲባል አዲሱ ማስፈጸሚያ ትዕዛዝ ከመጀመሪያው በብዙ ነጥቦች የተለየ እንዲሆን ተደርጓል። ከጎሉት ልዩነቶች አንዱ ለሶስት ወራት እንዳይገቡ ከተከለከሉት የውጭ ሀገር ሰዎች ዝርዝር ውስጥ ኢራቃውያን እንዲወጡ መደረጉ ነው። አዲሱ የጉዞ እገዳ ትዕዛዝ የሶማሊያ፣ ሱዳን፣ የመን፣ ሶሪያ፣ ሊቢያና ኢራን ተወላጆችና ዜጎች እንዳይገቡ ይከለክላል። በተጨማሪም እንደ አውሮፓውያን አቆጣጠር እስከ መጋቢት 16 የፊታችን ሐሙስ ሳምንት ድረስ ተግባራዊ አይሆንም። ደግሞም ቋሚ የመኖሪያ ፈቃድ ግሪን ካርድ የሚባለው ያላቸውንና የመጀመሪያው ትዕዛዝ ከወጣበት እንደ አውሮፓውያን ጥር 27 ጀምሮ ተገቢው የመግቢያ ቪዛ ያላቸውን አይመለከትም። አዲሱ የጉዞ እገዳ ማስፈጸሚያ ትዕዛዝ በተጨማሪም አሜሪካ ሶሪያውያን ስደተኞችን ላልተወሰነ ጊዜ እንዳትቀበል የሚከለክለው ክፍልም ወጥቷል። ለውህዳን ሃይማኖት ተከታይ ማህበረሰቦች የተለየ አስተያየት ይደረጋል የሚለውንና በብዙዎች ዘንድ ሚስተር ትራምፕ ለክርስቲያን ስደተኞች ቅድሚያ እንደሚሰጡ የገቡትን ቃል ለመፈጸም የሚያደርጉት ሙከራ ተደርጎ የታየው አንቀጽም ዛሬ ከተፈረመው ትዕዛዝ ውስጥ እንዲወጣ ተደርጓል። አንድ ከፍተኛ የዩናይትድ ስቴትስ የአገር ደህንነት ሚኒስቴር ባለስልጣን እንዳስረዱት ኢራቅ ከጉዞ ክልከላው ትዕዛዝ የወጣችው ባለስልጣኖቿ ወደ አሜሪካ ለመምጣት የሚነሱ ዜጎቿና ተወላጆቿ ላይ በሚካሄደው የምርመራ ሂደት ትብብሯን እንደምታጠናክር ለዩናይትድ ስቴትስ ባለስልጣናት ቃል ከገቡ በኋላ ነው።
በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የቀድሞው ፕሬዚደንት ባራክ ኦባማ ኒውዮርክ ከተማ የሚገኘው ትራምፕ ሕንፃ ጽሕፈት ቤት ውስጥ የሚገኘውን ቢሮአቸውን የስልክ መስመሮች አስጠልፈው አሰልለውኛል ሲሉ ያሰሙትን ውንጀላ የፍትህ ሚኒስቴር እንዲከላከል ወይም እንዲያስተባብር የፌዴራሉ ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሚ ጠየቁ። ሚስተር ኮሚ ጥያቄውን ያቀረቡት ሚስተር ትራምፕ ከትናንት በስቲያ ቅዳሜ በትዊተር ባወጧቸው ተርታ መልእክቶች ውንጀላውን ካቀረቡ በኋላ መሆኑን አሶሺየትድ ፕሬስ፣ ዋሽንግተን ፖስት እና ኒውዮርክ ታይምስ ጋዜጦች ያነጋገሯቸው የዩናይትድ ስቴትስ ባለሥልጣናት ገልጸዋል። ትራምፕ ጉዳዩን የቀድሞው ፕሬዚደንት ሪቻርድ ኒክሰንን ከስልጣን እንዲለቁ ካበቃቸው ከዋተርጌት ቅሌት ጋር ቢያነጻጽሩትም ክሳቸውን የሚደግፍ ማስረጃ አላቀረቡም። በዩናይትድ ስቴትስ ሕግ የሰው ስልክ እንዲጠለፍ ፕሬዚደንቱ ማዘዝ አይችልም። ያን ትዕዛዝ ለማስተላለፍ የፌዴራል ፍርድ ቤት ዳኛ ፍቃድ ያስፈልጋል። ያም የአንድ ግለሰብ ስልክ ንግግር መደመጥ እንዳለበት አግባብ ያለው የጥርጣሬ መሠረት ሲቀርብ ብቻ ነው። የቀድሞ ፕሬዚደንት ባራክ ኦባማ የብሔራዊ ደህንነት ዳይሬክተር ጄምስ ክላፐር የሚስተር ትራምፕን ውንጀላ ሐሰት ብለውታል። ለዜናው የተያዘው ሰዓት አበቃ።
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርስ በ22 ሜትር ባንድ በ13615 በ13775 እና በ13860 በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርስ ደግሞ በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ፕሮግራም ነው።
የዓለም የምግብ አቅርቦት አቅምና የምግብ እጥረት
conflict both affects the imports of food into the country but also within the country as well to distribute the food.
ግጭት ከውጭ የሚገባው ምግብ ብቻ ሳይሆን በአገር ውስጥ ያለውንም ይጎዳል። ምግብ እንዳይከፋፈልም እንቅፋት ይሆናል።
የዓለም የምግብና የእርሻ ድርጅት የመጣኔ ሀብት ጠቢብ ጆናታን ፓውንድ ናቸው የሰማችኋቸው። በአፍሪካ ነክ ርዕሶች ዘገባለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊው የዓለም ሀገሮች የሰብአዊ መብቶች አያያዝ ግምገማ ሪፖርት ይፋ ሆኗል። በዓለም አቀፉ የሰብአዊ መብቶች ድንጋጌና በዓለም አቀፍ ስምምነቶች የታቀፉ የግለሰቦች ሲቪል፣ የፖለቲካ፣ የሥራና አጠቃላይ ሰብአዊ መብቶች ጥበቃ መረጋገጥን የሚከታተለው ዓመታዊ ዘገባ ዘንድሮም ቁጥራቸው 200 የሚደርስ ሀገሮችን የዜጎች የሰብአዊ መብቶች አያያዝ መርምሯል። የፖለቲካ አመለካከትን መሠረት ያደረገ ከሕግ ውጭና በዘፈቀደ የሚፈጸም እስር፣ የገቡበት ያለመታወቅ ወይም ደብዛቸው መጥፋት፣ ለእንግልትና የጭካኔ አያያዝ መጋለጥ እንዲሁም የንግግርና የፕሬስ ነጻነት አፈናን ጨምሮ ሌሎች የሰብአዊ መብቶች ገፈፋዎችን ሪፖርቱ ትኩረት ካሳረፈባቸው አበይት ጉዳዮች ውስጥ ናቸው። አሉላ ከበደ በዓመታዊው ዘገባ ከተካተቱት በተለይ የኢትዮጵያና የኤርትራን አያያዝ አስመልክቶ የወጣውን ለምሽቱ በአጭሩ ጨምቆ እንዲህ ያቀርበዋል።
ለግለሰብ ማንነት ክብርና ከሕግ ውጭ የሚፈጸሙ ማናቸውም ጥቃቶችና የመብቶች ገፈፋ መጠበቅ ሲል ይንደረደራል። ከትላንት በስቲያ ቅዳሜ ይፋ የተደረገው 41ኛው የዩናይት ስቴትስ የውጭ ጉዳይ ሚኒስትሩ የአገሮች የሰብአዊ መብት አያያዝ ግምገማ ዓመታዊ ሪፖርት በሰባት ዋና ዋና ክፍሎችና ከ30 በላይ ንዑስ ርዕሶች ስር የሰፈረው ዓመታዊ ዘገባ በዘፈቀደ የመኖር መብትን መቀማትና በፖለቲካ ሳቢያ የተውጠነጠኑ ግድያዎች፣ የገቡበት ያለመታወቅ ወይም ደብዛ መጥፋትና ስቃይና እንግልት፣ ሰብአዊነት የጎደለው በጭካኔ የሚፈጸም ተግባር፣ እስር የመሳሰሉትን በመንግስት ኃይሎች ተፈጸሙ ያላቸውን ከፍተኛ ጥቃቶች ይዘረዝራል። የንግግርና የፕሬስ ነጻነት አፈናና ሌሎች አንድ ዜጋ ሰው በመሆኑ ብቻ ሊኖረው የሚገቡ መብቶች መገፈፍም ይመለከታል። ዘገባው እነኚህኑ ጭብጦች ተንተርሶ ኢትዮጵያን አስመልክቶ ባወጣው ዘገባ በመንግስት ኃይሎች የተፈጸሙ ያላቸውን ቁጥራቸው የበዙ እርምጃዎች ዘርዝሯል። ባለፈው የአውሮፓውያኑ 2016 ዓመተ ምህረት በተለያዩ የአገሪቱ ክፍሎች ለተቃውሞ የወጡ በመቶዎች የተቆጠሩ ሰዎች በመንግስት የጸጥታ ኃይሎች መገደላቸውን ዘግቧል። መንግስት ያቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን በሰኔ ወር ለአገሪቱ ፓርላማ ባቀረበው ሪፖርት 28 የመንግስት የጸጥታ ኃይሎችን ጨምሮ በኦሮሚያ 173 ሰዎች መገደላቸውን ሲያረጋግጥ፣ ገለልተኛው የሰብአዊ መብት ጉባኤ ሰመጉ በበኩሉ ባለፈው ዓመት በመጋቢት ወር ባወጣው ዘገባ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም ከህዳር እስከ የካቲት ባለው ጊዜ በ33 ወረዳዎች ባካሄደው ጥናት ከመቶ በላይ ሰዎች መገደላቸውን አመልክቷል። መንግስታዊው የኢትዮጵያ ሰብአዊ መብት ኮሚሽን በተጨማሪም በአማራ ክልል በተለይ በቅማንት ማህበረሰብ የመንግስት የጸጥታ ኃይሎች ከመጠን ያለፈ ኃይል ተጠቅመዋል ማለቱን ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዋች በበኩሉ ባለፈው ነሐሴ ወር ባወጣው ዘገባ በአካባቢው በጸጥታ ኃይሎች የተገደሉት ሰዎች ቁጥር ከ500 በላይ መሆኑን ጠቅሶ ዓመታዊው የዩናይት ስቴትስ የውጭ ጉዳይ ሚኒስትር የሰብአዊ መብት ዘገባ አትቷል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር እንደ አውሮፓውያን የዘመን አቆጣጠር በ1961 ዓመተ ምህረት የጸደቀውን የውጭ እርዳታ አንቀጽ በመባል የሚታወቀውንና እንደ አውሮፓውያን የዘመን አቆጣጠር በ1974 ዓመተ ምህረት የወጣውን የንግድ ድንጋጌ መሰረት በማድረግ 41ኛውን የዓለም ሀገሮች የሰብአዊ መብት አያያዝ ግምገማ ሪፖርቱን ለዩናይት ስቴትስ ምክር ቤት ልኳል። የሰብአዊ መብቶች ጥበቃና ዲሞክራሲያዊ አስተዳደር እንዲረጋገጥ የዩናይት ስቴትስ የውጭ ፖሊሲ አብይ አካል መሆኑን ጠቁመው የተረጋጋ ደህንነቱ የተረጋገጠና ህልውናው የተጠበቀ ማህበረሰብ መሰረት ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቲልሰን ዘገባውን ቁጥራቸው 200 የሚደርስ የተባበሩት መንግስታት አባል አገሮች በሙሉ እንዲሁም ከዩናይት ስቴትስ የውጭ እርዳታ የሚያገኙ አገሮችን ያካተተ መሆኑን ለሪፖርቱ በጻፉት መግቢያ ጠቅሰዋል። በኢትዮጵያ 6 የፌዴራልና 100 የክልል እስር ቤቶች ያሏት ኢትዮጵያ በእስር ቤቶቹ ያስገባቻቸውን ዜጎች ቁጥር፣ የፍትህ ሂደትና ሌሎች የመብት ነጠቃዎችም ዓመታዊ ዘገባ ተመልክቷል። የሪፖርቱን አብላጫ ዝርዝር አድማጮች በሌሎች ፕሮግራሞቻችን እንመለስበታለን።
አመሰግናለሁ አሉላ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነ ሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ላይ ውሳኔ ለመስጠት መዝገቡን እንደገና ቀጥሯል። በሁለተኛ ተከሳሽ ላይ አቃቤ ሕግ ያቀረበውን የይግባኝ አቤቱታ ግን ውድቅ አድርጎታል። መለስካቸው አመሀ ዝርዝሩን ልኳል።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቤት ባይ አቃቤ ሕግና በመልስ ሰጪዎቹ በኢንተርኔት አምለኞቹ ሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ መካከል ባለው ክርክር ላይ ውሳኔውን ለማሰማት ለዛሬ ቀጠሮ ይዞ የነበረ ቢሆንም ውሳኔው እንዳልደረሰለት አስታውቋል። ፍርድ ቤቱ ለዚህ የሰጠው ምክንያት ቀድሞ በነበረው ቀጠሮ ከሰጠው የተለየ አይደለም። መዝገቡ አያሌ ማስረጃዎችን የያዘና ሰፊ ክርክር የተካሄደበት በመሆኑ እንዲሁም ጉዳዩ ውስብስብ በመሆኑ በአጭር ጊዜ ምርመራውን ለመፈጸም አልተቻለም ብሏል። ፍርድ ቤቱ በጉዳዩ ላይ ውሳኔውን ለመስጠት ለመጋቢት 11 ቀን 2009 ዓ.ም ቀጠሮ ቆርጧል። ይሁንና በሁለተኛ ተከሳሽ በበፈቃዱ ኃይሉ ላይ የቀረበውን የይግባኝ አቤቱታ ውድቅ አድርጎታል። ከኢንተርኔት አምደኞቹ ተከላካይ ጠበቆች አንዱ አቶ ሽብሩ በለጠ የዚህን ብይን ይዘት እንዲያብራሩልኝ ጠይቄያቸው ነበረ።
ከበፍቃዱ በስተቀር ያሉት ሌሎቹ በነጻ ሲለቀቁ፣ ፈቃዱ ግን አንቀጹ ተቀይሮ እንዲከላከል ተብሎ ትእዛዝ ተሰጥቶ ነበር። በዛ ጉዳይ መከላከያውን አቅርቦ እንዲያሰማም ትእዛዝ ተሰጥቶ መከላከያ ቀርቦ ተሰምቷል። አቃቤ ሕግ ግን በትእዛዝ ላይ ይግባኝ ማለት የተከለከለ መሆኑን የሚደነግገውን አንቀጽ ተላልፎ የሥነ ሥርዓት ሕጉ ቁጥር 184 በሌሎቹ ላይ ይግባኝ ሲያቀርብ በፈቃዱም ጉዳይ በተሰጠው ትእዛዝ አንቀጹ ተቀይሮ ከላከል በተባለውም ጭምር ነው ይግባኝ ብሎ የነበረው። ይህንም በክርክራችንም በመልሳችንም ይግባኝ ሊቀርብ አይገባም ብለን ክርክር አቅርበናል። ፍርድ ቤቱ እንግዲህ ዛሬ የሰጠው ትእዛዝ አቃቤ ሕግ በሌሎቹ በተሰጠው በነጻ መልቀቅ ውሳኔ ላይ ይግባኝ ሲያቀርብ በበፍቃዱም ላይ የተሰጠውን ትእዛዝ ጭምር ይግባኝ አቅርቦበታል። ይሄ ደግሞ አግባብነት የለውም። የሥነ ሥርዓት ሕጉ 184 በትእዛዝ ላይ ይግባኝ ማለትን ስለሚከለክል አቃቤ ሕግ ቅሬታ እንኳ ቢኖረው ወደፊት ፍርድ ቤቱ ውሳኔ ከሰጠ በኋላ ይህንንም ጨምሮ ሊያቀርብ ይችላል እንጂ አሁን ባለበት ደረጃ አግባብ አለመሆኑን ገልጾ ነው በፍቃዱ ላይ የቀረበውን ይግባኝ የሰረዘው ማለት ነው።
በኢንተርኔት አምረኞቹና በአቃቤ ሕግ መካከል ያለውን ይህን ክርክር የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ማየት ከጀመረ የዛሬው ቀጠሮ ለ52ኛ ጊዜ ሲሆን ውሳኔ ለመስጠት መቀጠር ከጀመረ ደግሞ ለ8ኛ ጊዜ መሆኑን መልስ ሰጪዎቹ ያስታውሳሉ። አቃቤ ሕግ የዛሬ 2 ዓመት የኢንተርኔት አምረኞቹን የሽብር ወንጀል ፈጽመዋል ሲል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ ቆይተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት 4ቱን ተከሳሾች በተከሰሱበት ወንጀል መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ሁለተኛውን ተከሳሽ በፈቃዱ ኃይሉን ግን በሌላ መደበኛ የወንጀል ሕግ ድንጋጌ እንዲከላከል ውሳኔ መስጠቱ ይታወሳል። አቃቤ ሕግ በዚህ የስር ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ማለቱ አይዘነጋም። በተመሳሳይ ዜና የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ከቆጠራቸው የመከላከያ ምስክሮቹ አንዱ ዶክተር መረራ ጉዲና የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት በሰጠው ትዕዛዝ መሰረት ዛሬ መቅረብ የነበረባቸው ቢሆንም ሳይቀርቡ ቀሩ። ፍርድ ቤቱ ጉዳዩን እንዳጣራው ከሆነ የሰጠው ትዕዛዝ ለሚመለከተው ክፍል እንዳልደረሰ አረጋግጧል። ስለሆነም ፍርድ ቤቱ ዶክተር መረራን ለመጋቢት 4 ቀን 2009 ዓ.ም የሚመለከተው አካል እንዲያቀርባቸው ትዕዛዝና ተለዋጭ ቀጠሮ ሰጥቶ የ4ኛ ወንጀል ችሎት ጸሐፊ በዚህ ዕለት ቀደም ሲል ፍርድ ቤቱ የሰጠው ትዕዛዝ ለምን ሳይላክ እንደቀረ ቀርበው እንዲያስረዱ አዟል። ዶክተር መረራ ጉዲና በዚህ መዝገብ ለአቶ ዮናታን ተስፋዬ እንዲመሰክሩ ተደጋጋሚ ትዕዛዝ እየተሰጠ እስከዛሬ ሳይቀርቡ እንደቀሩ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ዩናይትድ ስቴትስ ውስጥ በአራት የፖለቲካ ድርጅቶች ጥምረት የተመሠረተው የኢትዮጵያ ሀገራዊ ንቅናቄ ትናንት እሁድ የሜሪላንዷ ከተማ ሲልቨር ስፕሪንግ ላይ ምሁራንን ጋብዞ በኢትዮጵያ ወቅታዊ ጉዳዮች ላይ አወያይቷል። ውይይቱ የተካሄደው ትናንት ቀኑን ሙሉ ሲሆን ጽዮን ግርማ የዝግጅቱን አስተባባሪ አቶ ዘውዴ ጉደታን አነጋግራ ተከታዩን ዘግባለች።
የኢትዮጵያ ሀገራዊ ንቅናቄ ከአራት ወራት በፊት በኦሮሞ ዴሞክራሲያዊ ግንባር፣ በአርበኞች ግንቦት 7 የአንድነትና የዴሞክራሲ ንቅናቄ፣ በአፋር ህዝብ ፓርቲና በሲዳማ ህዝብ ብሔራዊ ንቅናቄ የተመሰረተ ንቅናቄ ነው። በትላንትናው ዕለት በሜሪላንድ ሲልቨር ስፕሪንግ ሲቪክ ሴንተር የንቅናቄው አባላት፣ ምሁራንና በውጭ ሀገር የፖለቲካ ተሳትፎ ውስጥ የሚታወቁ ሰዎችን ከተለያዩ ቦታዎች በመጋበዝ በኢትዮጵያ የፖለቲካ እንቅስቃሴ እንዲሁም ታሪክና ባህል በጥቂቱ ተዳስሶ ነበር። የፖለቲካ እንቅስቃሴ ለማድረግ የገንዘብና የሰው ኃይል አቅም ማደራጀትን በተመለከተም ገለጻዎች ቀርበው ነበር። በፖለቲካ እንቅስቃሴ ውስጥ የሴቶች ተሳትፎ ምን ይመስላል? ምንስ መምሰል አለበት? የሚሉ ሀሳቦችም ተነስተው ነበር። የኢትዮጵያ ሀገራዊ ንቅናቄ ስራ አስፈጻሚ ምክር ቤት አባልና የዝግጅቱ አስተባባሪ የሆኑት አቶ ዘውዴ ጉደታ ውይይቱ የተዘጋጀው ኢትዮጵያውያን በሀገራቸው ጉዳይ የሚሰማቸውን ያለምንም መሸማቀቅ እንዲናገሩ የንቅናቄውን ዓላማ ግብና ራዕይ ለሌሎች ለማሳወቅና ከውይይቱ የሚገኙትን ሀሳቦች በቀጣይ ለሚሰሩ ስራዎች እንደ ግብዓት ለመጠቀም ነው ብለዋል። በዚህም በተሳታፊዎች በኩል በተደረጉት ውይይቶች ጠንካራ ሀሳቦችን ማግኘታቸውንም ተናግረዋል።
ሁሉን አቀፍ መሆን አለባችሁ የሚል ሀሳብ ከሁሉም ተሳታፊዎች ቀርቦልናል። ማንም የዛች ሀገር ጉዳይ የሚመለከተው ወገን መፍትሄ ነው ብላችሁ ከምትሄዱበት አቅጣጫ ወደ ውጪ መቅረት የለበትም የሚል ነገር ነው የቀረበው እና እኛም የኢትዮጵያን ዲሞክራሲያዊ ኃይሎች ሁሉ በተቻለን መጠን ለማካተት እንሞክራለን። ወገኖቻችን ጥቃቅን ልዩነቶቻቸውን ወደ ጎን ትተው ለአንድ የጋራ ዓላማ ሁላችንም ወደድንም ጠላንም አንድ የጋራ ሀገር ነች ያለችን እና ለዛች አገራችን ችግሮች መፍትሄ በሚሆኑ ጉዳዮች ላይ አብረን እንድንሰራ ለማድረግ እንሞክራለን።
ሌላው የንቅናቄው ዓላማ በዚህ ውይይት ላይ እንደ መነሻ እንዲንጸባረቅ የፈለጉት የኢትዮጵያ የፖለቲካ ባህልን መቀየር የሚል እንደሆነ አቶ ዘውዴ ተናግረዋል።
የፖለቲካ ባህላችን መጠፋፋት፣ የኔ ሀሳብ ካልሆነ የኔ መንገድ ካልሆነ የሚል ግትር አቋም የሚበዛበት፣ በጠላትነት መተያየት የሚበዛበት እና ከምንም በላይ ደግሞ ያለፉትን ሂደቶች ማውገዝ፣ ማፍረስ የመሳሰሉት ነገሮች የተካተቱበት ነው። ፖዚቲቭ ቲንኪንግን በፖለቲካ ሂደታችን ላይ ለመጨመር እንሞክር የሚል መልእክት ነው ለማሳለፍ የሞከር ነው። በቀረቡት ትምህርቶችም በተደረጉ የተሳታፊዎች ተግባራዊ እንቅስቃሴዎችም ላይ ያ በጣም ከፍተኛ ተቀባይነት አግኝቷል ብለን ነው የምናምነው።
ንቅናቄው እጅግ በጣም የተጠናከረ ለአንድ ዓላማ የሚታገል ስብስብ መፍጠር ዋና ዓላማው በመሆኑ ለዚህ ዓላማው የሚረዳውን ጅማሬ በትላንቱ ውይይት ማንጸባረቁን ተናግረዋል።
በኢትዮጵያ ሉዓላዊነት ተጠብቆ እንደ አንድ ሀገር መቀጠል የሚያምን ወገን ሁሉ ወደ አንድ የጋራ ንቅናቄ ጥላ ስር መጥቶ አንድ የጋራ ድምጽ እንዲኖረው ለማድረግ መሞከር ነው። የኢትዮጵያ ሀገራዊ ንቅናቄን እንደ ስሙ ሁሉ ኢትዮጵያዊ ለማድረግ ነው ጥረታችን። ኢትዮጵያዊ የሆነ ፕሮ ዲሞክራሲ የሆነ ንቅናቄ ጠንካራና ለአንድ ዓላማ የሚሰራ ኢትዮጵያን በሙሉ በዙሪያው የሚሰባሰቡበት ንቅናቄ ለመፍጠር ነው። ያንን ለማድረግ ስንሞክር የድርጅት አባላት የድርጅት መሪዎች ብቻቸውን ማድረግ አይችሉም። ሁሉም ሰው የየራሱ ለኢትዮጵያ ይጠቅማል የሚለው ሐሳብ አለው። ሐሳቡን ግን የሚወረውረው የሚያቀርበው ወይ በኢንተርኔት ላይ በሚለጥፈው ጽሑፍ ወይ በየተለያዩ ማህበራዊ ግንኙነቶች ወቅት ነው። አሁን ግን በተደራጀ መንገድ በዚህ ሀገራዊ ንቅናቄ ዙሪያ ቀብዘ ስሙ ራሱ በግልጽ ያመለክታል። የኢትዮጵያ ሀገራዊ ንቅናቄ ነው ብለው አገራችን ኢትዮጵያ ናት፣ ሁላችንም የኢትዮጵያ ጉዳይ ይመለከተናል ባዮች ነን። የመፍትሄው አካል ግን ለመሆን አልቻልንም። በተለያዩ ጥቃቅን ምክንያቶች ተለያይተን ነው እየቆየ ነው። ብዙ ሰዎች ችሎታ ያላቸው ሊያስተምሩ፣ ሊመሩ፣ ሊመክሩ፣ ስህተቶችን ሊያስተካክሉ የሚችሉ ሰዎች እስከ ዛሬ በተደረገው ሂደት ተስፋ ቆርጠው በየቤታቸው ገብተው ነው የተቀመጡት እና ስላለፈ የሞከር ነው አገርን፣ ወገንን፣ ህዝብን ማኩረፍ አይቻልም። ቅሬታችንን ዋጥ አድርገን ተቀራርበን በቅንነት እንነጋገር። ፖለቲካችንን ቢያንስ ቢያንስ ቅንነት እንጨምርበት፣ ኢትዮጵያዊ ደግሞ እናደርገው።
በውይይቱ ላይ የተሳተፉት በሙሉ በዚህ ሀሳብ የተስማሙ ከተለያየ የፖለቲካ ድርጅቶች፣ ከተለያየ ብሔር፣ ሃይማኖት፣ እድሜ፣ ጾታና እንዲሁም በግላቸው የሚንቀሳቀሱ ምሁራንን በአጠቃላይ ሁሉንም ኢትዮጵያውያንን ያካተተ ስለነበር ለቀጣይ ጉዞ የሚያራምድ በጎ ምላሽ ተገኝቷል ብለዋል አቶ ዘውዴ ጉደታ።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ የሶማሊያ መንግስት በ48 ሰዓታት ውስጥ 110 የሚሆኑ ሰዎች መሞታቸውን ካስታወቀ በኋላ በዚያች ሀገር ረሃብ ሳይገባ አልቀረም የሚል ማስጠንቀቂያ እየተሰማ ነው። ሶማሊያ ድርቅ እያጠቃት መሆኑ ይታወቃል። ይሁን እንጂ አንዳንድ የረድኤት ቡድኖች እንደሚሉት በሀገሪቱ የሚካሄደው ግጭት የባሰ ተጋላጭ እንድትሆን አድርጓል። መርሃ ግብሮችን በተግባር ለመተርጎምም ፈተና ደቅኗል ይላል ከናይሮቢ የተላከው የጂል ክሬግ ዘገባ። አዳነች ፍሳዬ ታቀርበዋለች።
በሁለት ቀናት ውስጥ 110 የሚሆኑ ሰዎች መሞታቸው ባለፈው ቅዳሜ መነገሩ የአስቸኳይ ጊዜ ረድኤት ማቅረቡ ላይ ብቻ ሳይሆን የምግብ ዋስትና እጦትን ለማስወገድ የረጅም ጊዜ መፍትሄ እንደሚያስፈልግ ያሳያል። የሶማሊያ ትልቁ ችግር ድርቅ ብቻ አይደለም ይላሉ ዳንኤል ኦማሊ፣ የዓለም አቀፍ ቀይ መስቀል ኮሚቴ የሶማሊያ ልዑካን ምክትል ኃላፊ። ኬንያና ኢትዮጵያም በድርቅ እየተሰቃዩ ናቸው። ነገር ግን እነዚህ ሁለቱ ሀገሮች ሴፍቲ ኔት የተባለው የማህበረሰባዊ ረድኤት አሰራር አላቸው ብለዋል ኦማሊ።
ግጭት ያለባት ሀገር ነች። የጎሳ ግጭት አይለያትም። በተለያዩ ክልሎች መካከል ግጭት አለ። በተለይም በደቡብና በማዕከላዊ ሶማሊያ የተካሄደውን ግጭት አንረሳም።
ሐሰን ኑር ሳዓዲ የሕፃናት መርጃ ድርጅት የሶማሊያ ጽህፈት ቤት ስራ አስኪያጅ ናቸው። ባለፈው ዓመት ኢትዮጵያ ውስጥ ወደ 20 ሚሊዮን የሚጠጉ ሰዎች የድርቅ ሁኔታ ገጥሟቸው ነበር። ይሁንና በሀገሪቱ ባለው መረጋጋት ምክንያት ሊወጡ ችለዋል። ሶማሊያ ግን እንደዛ አልሆነም ይላሉ ሐሰን ኑር ሳዓዲ።
So with the current level of instability in terms of conflict and in terms of
በአሁኑ ወቅት በሀገሪቱ አለመረጋጋት ባለበት ሁኔታ ማህበረሰባዊ አገልግሎት ለማቅረብ ከባድ ይሆናል። ሊሆን አይችልም ማለት አልችልም። ምክንያቱም ባለፉት 5 እና 6 ወራት ሶማሊያ ውስጥ ብዙ ነገሮች ተሰርተዋልና።
የመርሲ ኮር ክልላዊ ፕሮግራም ክልላዊ ስራ አስኪያጅ ዳሪዮስ ራድክሊፍ በበኩላቸው ግጭት በማይኖርበት ጊዜ በበለጠ ለመወጣት ይቻላል፣ ነገር ግን ግጭት ሲኖር አይሰሩም ማለት አይደለም ብለዋል። መላ ሶማሊያ ግጭት ውስጥ እንዳልሆነችም አስገንዝበዋል።
All of Somalia isn't under the control of al-Shabaab, so there's definitely several
መላ ሶማሊያ አይደለችም በአልሻባብ ስር ያለችው። ስለሆነም የተረጋጋ ሁኔታ ውስጥ ያሉ አካባቢዎች ቢኖራቸው አልቀርም። በእነዚህ ቦታዎች ችግሮችን ለመወጣት የሚቻልባቸው ስራዎችን ማካሄድ ይቻላል።
ዓለም አቀፍ የቀይ መስቀል ኮሚቴ፣ የህፃናት መርጃ ድርጅትና ሜርሲ ኮር ሶማሊያ ውስጥ በተለያዩ ውጥኖች ገብተው እየሰሩ ናቸው። ውሃ በማቅረብ፣ በመስኖ ስራ፣ በጤና ጥበቃና በትምህርት በመሳሰሉት ተግባሮች ተሰማርተዋል። እስካሁን ባለው ጊዜ ረሃብ የገባው በተወሰኑ የደቡብ ሱዳን ክፍሎች እንደሆነ ታውቋል። ይሁንና የዓለም የምግብ ፕሮግራም እንደሚለው በደቡብ ሱዳን፣ በሶማሊያ፣ በየመንና በሰሜን ናይጄሪያ 20 ሚሊዮን የሚሆኑ ሰዎች በቀጣዮቹ 6 ወራት ውስጥ በረሃብ ሊያልቁ ይችላሉ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3 ሰዓት ተኩል ነው አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ የካቲት 27 2009 ዓ.ም ምህረት ሰኞ ከቀኑ 7 ሰዓት ተኩል ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው እየተከታተላችሁን ያላችሁት። ዝግጅቶቻችንን amharic.voanews.com ዌብሳይታችን ላይ እንደዚሁም በፌስቡክ እና በትዊተርም አት ቪኦኤ አምሃሪክ ወይም ሃሽታግ ቪኦኤ አምሃሪክ ብላችሁ ልትከታተሉን፣ አስተያየቶቻችሁን ልትሰጡ ትችላላችሁ። ቴክኒሻኑ ጆ ጊል ነው። ብራን ኃይሉ ፕሮግራሙን ትመራለች። አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታየነን። አሁን በስልክ ከላካችሁልን አስተያየቶች ጥቂቱን እናሰማችሁ።
ይድረስ ለስልጣን እና ለአሉላ አሉላና ትዝታ ሁሌ የሀገራችን አንገብጋቢ ጉዳዮች በማንሳት ጥያቄዎችንና ውይይቶችን ለሚመለከታቸው ግለሰቦች ወይም ቡድኖች የምታቀርቡበት ፕሮግራም ልብ የሚነካና ከተኛውም የሌሎቹ ርዕሶች በጣም ጠቃሚና ዋና ቢሆንም የሸጋ ርዕስትን በሁለት ደቂቃዎች እየቀጫችሁ በጣም ታበሳጭናላችሁ። ሰፊው ጊዜ እንደዚህ አይነት ስልጭት ብትቸሩት ደስ ይለናል። ሌላውን እኮ ከየትኛውም ድረገጽ መቃረም ይቻላል።
ሄሎ ቢዎች፣ እንደምዋላችሁ፣ እንዴት ከረማችሁ? እኔ የምገርመኝ ነገር ትናንትና ትዝታ በላቸው ለአቶ ገብሩ አስራት የድሮ የህወሓት ቃለመጠይቅ ስታርጉ ሰምቼ በጣም ነው የገረመኝ። ገብሩ አስራት በትግራይ ክልል 7 ዓመት የገዛ 45 ከላዎች ከፍቶ በዚህ ጫት ገባ በዚህ ሳልባጅ ገባ እያለ የሚያስር የነበረ ሰው።
ቢዎች በአንዳንድ ጊዜ በጣም ጥሩ ጥሩ ፕሮግራሞች ይተላልፋሉ። ከዚህም ውስጥ ለእኔ ካስደሰተኝ ስለ አድዋ ያቀረባችሁት በጣም ጥሩ ትምህርት የሚሰጥና አስደናቂ ነበር እና አመሰግናለሁ። ነገር ግን የእናንተ ጥረት እንዲህ ሆኖ ሳለ አንዳንዶቹ በየዌብሳይቱ የሚለጥፉት በእውነት ኢትዮጵያውያን የታሪክ አዋቂዎች፣ ተመራማሪዎች ለምንድን ነው ዝም የሚሉት? ለምንድን ነው ያላዋቂ ሰዎች እንደፈለጉ ሲተረጉሙ ታሪክን እነሱ ዝም ያሉት? ለምሳሌ ስለ አጼ ምኒልክ ለምን ኤርትራ ገፍቶ አልሄድም ይላሉ። በዛን ሰዓት ኢትዮጵያውያን አድዋ ለመድረስ 6 ወር ነው የፈጀባቸው። በእግር ነው የሄዱት። በነፍስ ወከፍ ስንቅና ትጥቅ ነው የሄዱት። ብዙ ሰው አልቋል። ጣሊያን ኤርትራ ውስጥ መሽጎ ያለ ዘመናዊ ጦር ያለው ነው። አጼ ምኒልክ እንኳን ተሳሳቱ ቢባል መለስ ዜናዊ ነው ኤርትራ አገር ናት ብሎ የሰጠው።
አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜይል ነው የምልከው ምትሉ ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
አመሰግናለሁ ቆንጆ።
ምን ነው
ላንቺ መልእክት? የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። ጥቂት ደግሞ ሙዚቃ እንጋብዝ።
መልካም ሀሳብ ነው።
ዋሸሁ እንዴ?
ማማዬ
ምን ላድርግ ደሞ
ከመውደዴ ባህር ሳትልቂ ደዛሬ ያን ጊዜ ሳትልቂሽ ገምተሽ ነበረ ባለውን አንገሽ
ሞልቶ በፈሰሰ ላንቺና ለኑሮን እንዲያው ስማነሰ በተሰጠይ ጸጋ ከላይ ባገኘሽው ጨምረሽ ጨምረሽ ፍቅሬን አባባሽ አብሽው አብሽው አባብሽው በጭራሽ በጭራሽ አትቀንሽው መጀመር ነው እንጂ በየለቱ ልብ ለማይገዛው ለኔ አይነቱ
እናመሰግናለን። ዋሸሁ እንዴ በአለሜ ጌታቸው ነው የሰማችሁት። አሁን ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። አዲስ አበባ ላይ የሰዓቱን ዋና ዋና የዓለም ዜና ቆንጅታ ሰማናለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሶስት ወራት ከስድስት ሀገሮች ተወላጆችና ዜጎች የሆኑ መንገደኞች እንዳይመጡ፣ ስደተኞች በሙሉ ደግሞ ለአራት ወራት እንዳይገቡ የሚያግድ አዲስ ትዕዛዝ በዛሬው ዕለት ፈርመዋል። ይህ የአፈጻጸም ትዕዛዝ የብሔራዊ ደህንነታችንን መጠበቅ ለማጠናከር ቁልፍ እርምጃ ነው ሲሉ የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን ከጥቂት ደቂቃዎች በፊት በሰጡት መግለጫ ተከላክለዋል። ሶሪያ ውስጥ በዩናይትድ ስቴትስ የሚረዱ ተዋጊዎች እስላማዊ መንግስት ነኝ የሚለው ቡድን ዋና ከተማው ያደረጋትን ራካን በከፊል በጽንፈኞቹ ቁጥጥር ስር ካለችው ከዲየር ኤዞር ጋር የሚያገናኘውን ብቸኛ አውራ ጎዳና ተቆጣጥረዋል።
አመሰግናለሁ ቆንጂት። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የምትከታተሉት ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። አሁን ተከታዩ የስፖርት ዝግጅት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በትላንቱ ኦትሱ ጃፓን በተካሄደው 72ኛው የሌክ ቢዋ ማራቶን ኬንያዊው ኢስኬል ቼቢ በአንደኝነት አጠናቋል። በመስክ ቴኒስ አንዲ ሙሬ በዱባይ ሻምፒዮና ለመጀመሪያ ጊዜ አሸንፎ ዋንጫ ወሰደ። በእግር ኳስ የኢትዮጵያንና የእንግሊዙን ፕሪምየር ሊግ ግጥሚያዎችና የስፔን ላሊጋን እናያለን። አብራችሁን ቆዩ። ኬንያዊው ኢዝቄል ቼቢ በትላንቱ 72ኛው የሌክ ቢዋ ጃፓን ማራቶን ድል መጎናጸፍ የቻለው በኦትሱ የ2013ቱን አሸናፊ ቪንሰንት ኪፕሩቶን 300 ሜትር ሲቀራቸው በፍጥነት ማለፍ በመቻሉ ነው። ማጠናቀቅ ፈልጌ የነበረው በ2:06 ነበር፣ ነገር ግን ቀሪው ግማሽ ርቀት ላይ ነፋሱ ከባድ ስለነበር አልቻልኩም ብሏል ቼቢ በመጨረሻ ለጋዜጠኞች ሲናገር። ኪፕሩቶ ከእኔ የተሻለ ፈጣን ጊዜ እንደነበረው አውቃለሁ። አብረን ወደ ስታዲየሙ ከገባን በኋላ ግን ኪፕሩቶ ችግር እንዳለበት ገባኝና ለመቅደም ሞከርኩ። ተሳካልኝና በአንደኝነት ማጠናቀቅ ችያለሁ ሲልም አክሎ አስረድቷል ቼቢ። በዚሁ ድድር በሶስተኝነት ያጠናቀቀው የዩጋንዳው ሶሎሞን ሙታይ ነው። ሙታይ በ2015ቱ የዓለም ሻምፒዮና የነሐስ ሜዳሊያ ተሸላሚ ሲሆን በ20959 ነው የገባው። ከቀድሞ የግል ፈጣን ጊዜው ላይ 43 ሴኮንዶች አንስቷል። ጃፓናውያን ትላንት ጥሩ ውጤት አስመዝግበዋል። ከአራተኛ እስከ ስምንተኛ ተከታትለው ገብተዋል። ኢትዮጵያዊው ይሁንልኝ አዳነ በርቀት በ9ኝነት አጠናቋል። ቅዳሜ ዕለት እዚህ ዩናይትድ ስቴትስ ፍሎሪዳ በተካሄደው የኤንኤሲኤሲ ወይም የፓን አሜሪካን አገር አቋራጭ ሩጫ ውድድር የካናዳ አትሌቶች በግልም በቡድንም አሸንፈዋል። 3 በግል 2 በቲም የወርቅ ሜዳሊያዎችን ሰብስበዋል። ከካናዳ ቀጥሎ በሁለተኝነትና በሶስተኝነት ያጠናቀቁት ዩናይትድ ስቴትስና ሜክሲኮ ናቸው። 100 ጠንካራ የአካባቢው ሀገሮች ሯጮች የተሳተፉበት ሲሆን የጃሜይካ፣ የበርሙዳ፣ የትሪኒዳድና ቶቤጎ፣ የአንቲጓና ባርቡዳ ይጠቀሳሉ። በመስክ ቴኒስ እንግሊዛዊው አንዲ ሙሬ ለመጀመሪያ ጊዜ በዱባይ ኦፕን ሻምፒዮንነቱን ተጎናጽፏል። የስፔኑን ፈርናንዶ ቨርዳሶን 6-3 6-2 በሆነ ውጤት አሸንፎ ነው ቅዳሜ ዕለት ዋንጫውን ያነሳው። 1 ሰዓት ከ14 ደቂቃ ወስዷል ግጥሚያቸው። ለሙሬ ድሉ በ2017 የመጀመሪያው በእስካሁን ሬኮርዱ ደግሞ 45ኛው መሆኑ ነው። በኦስትሬሊያ ኦፕን ደግሞ ሮጀር ፌዴረር ራፋኤል ናዳልን አሸንፎ ዋንጫውን ወስዷል። በግራንድ ስላም 18ኛው መሆኑ ነው ለፌዴረር። የ35 ዓመቱ ስዊድናዊ 6-4 3-6 6-1 3-6 6-3 በሆነ ውጤት አሸንፎ በትላልቅ ውድድሮች የአሸናፊነቱን ከፍተኛ ደረጃ እንደተጠበቀ አድርጓል። በ2012 የዊምብልደን ሻምፒዮናም ፌዴረር እንደነበር ይታወሳል። ቀጥሎ ለአገር ውስጥና የውጭ አገር ፕሪምየር ሊግ እግር ኳስ ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ሶስተኛ ሳምንት ጨዋታዎች ትናንትናና ከትናንት በስቲያ በአዲስ አበባና በክልል ከተሞች ተከናውነዋል። ከትናንት በስቲያ ቅዱስ ጊዮርጊስ ድል ቀንቶት መሪነቱን ሲያጠናክር፣ ተከታዮቹ በሽንፈት ሸብረክ ብለው ባሉበት ተቀምጠዋል። ጊዮርጊስ ደደቢትን 3-2 ባሸነፈበት ጨዋታ ሁለቱን ሳላሁዲን ሰይድ ምንተስሎት አዳነ ደግሞ አንድ አግብተዋል። ሌላው ተጠባቂ ጨዋታ ትናንት በኢትዮጵያ ቡናና መከላከያ መካከል ሲሆን ኢትዮጵያ ቡና ከሙሉ የጨዋታ ብልጫ ጋር መከላከያን 4-0 በሰፊ የግብ ልዩነት አሸንፏል። በአዲስ አበባና በክልል ከተሞች በተካሄዱ 8 ጨዋታ 4 ጎል ተመዝግቧል። ሐዋሳ ከተማ ኢትዮጵያ ንግድ ባንክን ሐዋሳ ላይ 4-0 ባሸነፉም በክልል ከተሞች ከተመዘገቡት ውጤቶች ብዙ ጎል የተቆጠረበት ሆኗል። ቅዱስ ጊዮርጊስ በ35 ይመራል። ሲዳማ ቡና በ31 ተከትሏል። ደደቢትና ኢትዮጵያ ቡና በእኩል 28 በጎል ተበላልጦ ሶስተኛና አራተኛ ደረጃ ላይ ናቸው። ወደ አውሮፓ ስንሸጋገር የእንግሊዝ ፕሪሚየር ሊግ እና የስፔን ላሊጋ የሳምንቱ መጨረሻ ውጤቶቹን ከጊዜ አንጻር በአጭሩ እንመለከታለን። ቼልሲ ከ26 ጨዋታ የሰበሰበው 63 የዚህን ዓመት ውድድር በሻምፒዮንነት እንደሚጨርስ ከወዲሁ ያረጋገጠ መስሏል። ቶተንሃም ሆትስፐር ኤቨርተንን 3-2 አሸንፎ ነጥቡን 56 አድርሶ ከቼልሲ በ7 ዝቅ ብሎ ሁለተኛ ሲሆን፣ ሰንደርላንድን 2-0 ያሸነፈው ማንቸስተር ሲቲም የሶስተኝነት ደረጃውን እንዳስጠበቀ ነው። ቼልሲ የዛሬ ምሽቱን ጨዋታ ውጤት ሳይጨምር በ63 ፕሪምየር ሊጉን ይመራል። በስፔን ላሊጋ ቅዳሜ ዕለት ሴልታ ቪጎን 5-0 በሰፊ የጎል ልዩነት ያሸነፈው ባርሴሎና፣ መሪው ሪያል ማድሪድ ከኤቨር አንድ አቻ መለያየቱን ተከትሎ ባርሴሎና የነጥብ መሪነቱን ተረክቧል። አትሌቲኮ ማድሪድ ቫሌንሲያን 3-1 ረቷል። ሲቪያ ዛሬ ምሽት ከአላቬዝ ይጫወታል። ባርሴሎና በ60 ሪያል ማድሪድ እና ሲቪያ እንዲሁም አትሌቲኮ ማድሪድ በ55 እና በ49 ሶስተኛና አራተኛ ናቸው። እኔ በኩል ያለው ይኸው ነው ሰለሞን።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
እኛም ከዚህ ከስቱዲዮ ሰሎሞንና ገዛኸኝን እናመሰግናለን። ወደ ተከታዩ ጉዳይ እንዘልቃለን። አፍሪካ ነክ ርዕሶች
በዓለም ደረጃ ያለው የምግብ አቅርቦት በጥሩ ሁኔታ ላይ ሆኖ ሳለ ድርቅና ግጭት ግን በሚሊዮኖች የሚቆጠሩ ሰዎች በቂ ምግብ እንዳያገኙ እያደረጉ መሆናቸውን አንድ አዲስ የተባበሩት መንግስታት ድርጅት ዘገባ ጠቆመ። የአሜሪካ ድምፅ ሬዲዮ ዘጋቢ ጆዲ ካፖዋ ያጠናቀረው ዘገባ አለ። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ታቀርበዋለች። የተባበሩት መንግስታት የምግብና የእርሻ ድርጅት በየአራት ወራቱ የሚወጣውን ስለ እህልና የምግብ ሁኔታ የሚገልጸውን ዘገባ ይፋ አድርጓል። የምግብና የእርሻ ድርጅት የኢኮኖሚ ጠቢብ ጆናታን ፓውንድ ጥሩ የምግብ አቅርቦት ሲባል ምን እንደሆነ ያብራራሉ።
በዓለም ደረጃ በሁሉም አገሮች የታየው የእህል ምርት በመጠኑ ጨምሯል። ካቻምና ይልቅ የአምናው የእህል ምርት በአንድ ነጥብ ከመቶ ከፍ ብሏል። ይህም ጥሩ የምግብ አቅርቦት መኖሩን ያመለክታል ማለት ነው።
በእስያ፣ በአውሮፓና በማዕከላዊ አሜሪካ ብዙ የእህል ምርት እንደተገኘ ፓውንድ ጠቁመዋል። ይሁንና በብዙ የዓለም ክፍሎች ጥሩ የእህል ምርት የተገኘ ቢሆንም በአንዳንድ የደቡብ ሱዳን፣ የሶማሊያ፣ የናይጄሪያና የየመን ክፍሎች ረሃብ እንደገባ ታውቋል። እነዚህ አካባቢዎች ሁሉ በግጭት የታመሱ ናቸው።
Conflict both affects the imports of food into the country, but also within the country as well to distribute the food.
ግጭት ከውጭ የሚገባው ምግብ ብቻ ሳይሆን በአገር ውስጥ ያለውንም ይጎዳል። ምግብ እንዳይከፋፈልም እንቅፋት ይሆናል። የእርሻ ስርዓቱ ራሱ በቀጥታ ሲጎዳ ደግሞ በአንዳንድ አካባቢዎች አርሶ አደሮች በግጭት ምክንያት ለእርሻ ቦታዎቻቸው ተደራሽነት ላይኖራቸው ይችላል። ይህ ደግሞ የባሰ ይሆናል። ምክንያቱም የተገኘ የእህል ምርት ካለ ሊደርሱበት አይችሉም ማለት ነው። ይህ ራሱ የአርሶ አደሮችን አርሶ የማምረት ብቃት ውሱን እንዲሆን ያደርጋል።
በደቡብ ሱዳን ዩኒቲ ክፍለ ሀገር ውስጥ 100,000 የሚሆኑ ሰዎች ሊርና ማየንዲት የተባሉት ወረዳዎች የረሃብ አደጋ ይጠብቃቸዋል። የምግብና የእርሻ ድርጅት ያወጣው ዘገባ በሁለት ሌሎች የደቡብ ሱዳን ወረዳዎችም የረሃብ አደጋው ከፍ ሊል እንደሚችል ያስጠነቅቃል። በአገር አቀፍ ደረጃ ችግር እንዳለ ዘገባው አውስቷል። ደቡብ ሱዳን ውስጥ ወደ 5 ሚሊዮን የሚጠጉ ሰዎች የረሃብ አደጋ እያንዣበበባቸው ነው። ችግር በሚበረታበት ሐምሌ ወር ደግሞ ወደ 500,000 ከፍ ሊል ይችላል ተብሎ ይጠበቃል። ከዚያ በኋላ መኸር ሊገኝ ስለሚችል የምግብ ዋስትናው ጉዳይ በመጠኑ ሊሻሻል እንደሚችል ፓውንድ ገልጸዋል። በሶማሊያ ከባድ ድርቅ አለባቸው የሚባሉ ሰዎች ብዛት ባለፉት 6 ወራት ውስጥ ከእጥፍ በላይ ጨምሮ ወደ 3 ሚሊዮን ከፍ ብሏል። ሶማሊያ የግጭት የደህንነት ችግርና የድርቅ ሰለባ ሆና ቆይታለች። ለ3 ዓመታት ያህል በተከታታይ በቂ ዝናብ ባለመገኘቱ የግጭቱን አንደምታ አባባሰው። የምግብና የእርሻ ድርጅት እንደሚለው ከ8 ሚሊዮን በላይ የሚሆኑ ሰዎች በሰሜን ናይጄሪያ ከባድ የምግብ እጥረት እንደሚገጥማቸው ጆናታን ፓውን ጠቁመዋል። ይህ የሚሆነውም በሀገሪቱ ደህና ምርት ተገኝቶ እያለ መሆኑን ፓውንድ ገልጸው ለችግሩ ምክንያት የሆኑት የቦኮ ሐራም እንቅስቃሴና የሀገሪቱ ገንዘብ ናይራ ዋጋ መውረድ ነው ብለዋል።
ይህ ሁኔታ ለዋጋ መናር አስተዋጽኦ አድርጓል። አንዳንድ የሀገሪቱ ሕዝብ ክፍሎች የምግብ ተደራሽነት እንዳያገኙ እክል ሆኗል። ጥሩ ምርት የተገኘ ቢሆንም የምግብ ዋስትና የሌላቸው ሰዎች ብዛት መጨመሩ አልቀረም።
ለምሳሌ የመንን ብንወስድ 17 ሚሊዮን የሚሆኑ ሰዎች የምግብ ዋስትና የላቸውም። በሀገሪቱ ጦርነት ባለበት በአሁኑ ወቅት ከዚህ ግማሽ የሚሆኑት የአስቸኳይ ጊዜ ረድኤት ያስፈልጋቸዋል። በቡሩንዲ፣ በማዕከላዊ አፍሪቃ ሪፑብሊክ፣ በኮንጎ ዲሞክራሲያዊ ሪፑብሊክ፣ በኢራቅ፣ በሚያንማርና በሶሪያ የሚካሄዱት ግጭቶች የምግብ ዋስትና እጦትን ሊያባብሱ ይችላሉ። የተባበሩት መንግስታት ድርጅት ያወጣው አዲስ ዘገባ በዓለም ደረጃ የውጭ ምግብ ረድኤት የሚያስፈልጋቸው ሀገሮች 37 ሲሆኑ ከእነሱም 28ቱ የአፍሪቃ ሀገሮች ናቸው። በአብዛኛው ለዚህ ምክንያት የሆነው ኤልኒኖ ያስከተለው ድርቅ በመቀጠሉ እንደሆነ ይገልጻል። የምግብና የእርሻ ድርጅት የኢኮኖሚ ጠቢብ ጆናታን ፓውንድ ያብራራሉ።
በምግብና እርሻ ድርጅት ወይም ፋኦ ውስጥ በዓለም አቀፍ ደረጃ ባለው የመረጃና የአስቀድሞ ማስጠንቀቅ መሰረት እንዲህ አይነት ችግር ያለባቸውን ሀገሮች በየአራት ወራት ይከታተላል። ባለፈው ዓመት ውስጥ በተደረገው ክትትል መሰረት አንዳንድ የሚጨመሩና የሚወጡ ሀገሮች አሉ።
ደቡባዊ አፍሪቃ ውስጥ ሀገሮች ከድርቁ ሁኔታ እያገገሙ በመሆናቸው
በያዝነው ዓመት መሻሻሉ ይታይቷል። ደቡብ አፍሪካ ብዙ የበቆሎ ምርት ታገኛለች ተብሎ ይገመታል። ዚምባብዌ፣ ሞዛምቢክ፣ ዛምቢያና ማላዊ ግን የተባይ ወረራን እየታገሉ ናቸው። የምግብና የእርሻ ድርጅት በመጪው ሰኔ ወር ቀጣዩን የምርትና የምግብ ሁኔታ ዘገባውን ያወጣል። አድማጮች፣ በዓለም ደረጃ ስላለው የምግብ ሁኔታና አቅርቦት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
የመጨረሻው የሰኞ ምሽት መደበኛ ዝግጅት ላይ ደርሰናል። ጤና ነው።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን ሰነበታችሁ? እነሆ ጤና ከቪኦኤ ይዤላችኋለሁ። እንዲያው የጤና ነገር ከተነሳ አይቀር አንድ ሰሞኑን ያነበብኩትን በሐኪምና በታካሚ መካከል የተደረገ ውይይት ላጫውታችሁ። ዕድሜያቸው ገፋ ያለ ሰው የጤናቸው ሁኔታ ከዕለት ወደ ዕለት እየዋዠቀ መምጣት ያሰጋቸውና ዶክተሩ ዘንድ ይሄዳሉ። እናም የሚሆኑትን የሚሰማቸውን ሁሉ ያጫውቱታል። ሐኪሙም ብሶታቸውን በጥሞና ካዳመጠ በኋላ ስሜታቸውንም ለመደገፍ ወሰንና
አይ ምንም አይደል እኮ የሚነግሩኝ ነገር፣ ደግሞም እርስዎ እንዲህ አይነት ምልክት ያለበት የመጀመሪያው ሰው አይደሉም። በሕክምናውም ቢሆን ብዙ አክብደን የምናየው ችግር አይደለም። እንዲህ አይነት ችግር የሚታይባቸው ሰዎች እኮ እስከ 86 ዓመት ዕድሜያቸው ይኖራሉ
እያለ ሲያበረታታቸው አዛውንቱ ቀበል አድርገው እኔ እኮ ታዲያ ዶክተር አሁን 86 ዓመቴ ላይ ነኝ ቢሉት
ይኸው ዋሸው እንዴ ታዲያ
ብሎ አጽናናቸው። የዕድሜና የጤና ጉዳይ ከተነሳ አይቀር የሰው ልጅ በአማካይ ከ110 እስከ 120 ዓመት የመኖር ጸጋ በተፈጥሮው እንዳለው በቅርቡ የወጡ የጥናት ውጤቶች እየተናገሩ ነው። ለነገሩ ይህ የዕድሜ ጣሪያ በቅዱስ መጽሐፍ ውስጥም ተደንግጓል።
መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ
ተብሎ ተጽፏል። እነዚህ ቀደም ሲል ያነሳሁላችሁ የሰሞኑን ጥናቶች በተመለከተ ግን የደቡብ ኮሪያ ሴቶች በአማካይ 91 ዓመት በመኖር የዓለምን የዕድሜ ጣሪያ ክብረ ወሰን ሰቅለዋል። የለንደኑ ኢምፔሪያል ኮሌጅና የዓለም የጤና ድርጅት የ35 በኢንዱስትሪ የዳበሩ ሀገሮችን ነዋሪዎች የዕድሜ ስፋት ፈትሸዋል። እናም በመጪዎቹ 13 ዓመታት ውስጥ በኢትዮጵያ የዘመን አቆጣጠር በ2022ና 23 ዓመተ ምህረት አካባቢ የሰው ዕድሜ ከአሁኑ የረዘመ እንደሚሆን ደምድመዋል። በዚያ ላይ ወትሮ እጅግ ወደ ኋላ በአጭሩ እየቀረ ያሳስብ የነበረው የወንዶች ዕድሜም ከፍ እያለ ከሴቱ ዕድሜ ጋር እየተቀራረበ እንደሚመጣም የጥናቱ ውጤት አሳይቷል። የሰው አማካይ የዕድሜ ጣሪያ ከ90 ሊዘል አይችልም የሚል ድምዳሜ ይዘው የቆዩት ሳይንቲስቶች አሁን በሚያዩት ሁኔታ ግን የጤና አገልግሎት መሻሻልና የማኅበራዊ አቅርቦቶች መስፋት ሰውን ብዙ ሊያኖረው እንደሚችል ያረጋገጠላቸው መሆኑን የጥናቱ መሪ የሆኑት የለንደኑ ኢምፔሪያል ኮሌጅ ማጂድ አዛቲ ተናግረዋል። ደቡብ ኮሪያ በምትመራው ከፍ ያለ የዕድሜ ጣሪያ ሰልፍ እርሷን ተከትለው ባሉት ፈረንሳይ፣ ጃፓን፣ ስፓኝና ስዊትዘርላንድ ከአስር ዓመታት በኋላ የሴቶች አማካይ የዕድሜ ጣሪያ 88 ዓመት እንደሚሆን ተገምቷል። በነገራችን ላይ ከበለጸጉት አገሮች ሁሉ እጅግ ዝቅተኛው የዕድሜ ጣሪያ ያላት ዩናይትድ ስቴትስ ስትሆን በአውሮፓውያኑ የዘመን አቆጣጠር ከ2030 ዓመተ ምህረት በኋላ ባሉ ዓመታትም ቢሆን በኢትዮጵያ አቆጣጠር ከ2022 እና 23 ዓመተ ምህረት በኋላም ቢሆን ማለት ነው የወንዱ ዕድሜ 80 የሴቱ 83 እንደሚሆን ተተንብየዋል። ይህ ከሜክሲኮና ከክሮኤሽያ የዕድሜ ጣሪያ ጋር እኩል ነው። በዓለም የዕድሜ ጣሪያ ሰንጠረዥ ላይ 138ኛው ሳጥን ውስጥ የተጠራችው ኢትዮጵያ የዕድሜ ጣሪያ የሴቶች 66.8 ዓመት ሲሆን የወንዶች ደግሞ 62.8 እንደሆነ የተባበሩት መንግስታት የዓለም የጤና ድርጅት ያወጣው ያለፈው ሁለት ዓመት የ2007 ዓ ም ግምገማ ያሳያል። የዚህም አማካይ አሃዝ ሲሰላ ኢትዮጵያውያን ዕድሜያቸው 64.8 ዓመት ነው። ወደ 65ቱ ጥቂት ጠጋ ያለ መሆኑ ነው። የሰውን ዕድሜ በማሳጠር ኢትዮጵያ ውስጥ መሪ የሆኑት 20 ሰበቦች
ኢንፍሉዌንዛና ኒሞኒያ ወይም የሳምባ ምች ይሉታል፣ በአንጎል ውስጥ የሚያጋጥም የደም መፍሰስ፣ ኤችአይቪ ኤድስ፣ ተቅማጥ አምጪ በሽታዎች፣ ረሃብ፣ የልብ መታወክ፣ ቲቢ፣ የጡት ካንሰር፣ የስኳር ህመም፣ የጉበት መታወክ፣ የሳምባ በሽታ፣ የመንገድ ላይ እንቅስቃሴ አደጋዎች፣ በወሊድ ጊዜ የሚያጋጥም ጉዳት፣ የማህፀን ጫፍ ካንሰር፣ የእናቶች ጤና መስተጓጎል፣ ማጅራት ገትር፣ ህጻናት ሲወለዱ ክብደታቸው እጅግ ያነሰ መሆን፣ ወባ፣ የተለያዩ ጉዳቶችና የኩላሊት በሽታዎች
መሆናቸውን የዓለም የጤና ድርጅት ዘርዝሯል። የሰው ዘርን በዚህች ምድር ላይ መቀጠልና መንጠፍ ጥያቄ እያጎሉ የመጡ የኒውክሌር መዘዝ፣ የተፈጥሮ አካባቢና የአየር ንብረት ለውጥ ስጋቶች ሊታከሙ የማይችሉ ወይም ለነባሩ ሕክምና ልበገር እያሉ ያስቸገሩ ተሐዋስያን መበርከትንም ጨምረው ጭንቀቱን እያበዙ ናቸው። የዓለም የጤና ድርጅት ሰሞኑን ለመጀመሪያ ጊዜ ባወጣው የበሽታዎች ዝርዝር ለሰው ልጅ ጤና እጅግ የበረታ አደጋን ያዘሉ ደቂቃን ሐዋሳት ወይም ባክቴሪያ 12 ቤተሰቦችን ዝርዝር የያዘ ሰነድ አውጥቷል። አዳዲስ ጸረ ተሐዋስያን በአፋጣኝ ሊገኝላቸው ይገባል የተባሉትን ተውሳኮች በሦስት ምድብ ያስቀመጠው የደብሊው ኤች ኦ ዝርዝር እጅግ አደገኛና አስፈሪ የሆነው ደቂቅ አውሬ በዚያ የቅድሚያ ሰነድ ላይ አለመጠቀሱን የድርጅቱ የጤና ስርዓቶችና የፈጠራ ጉዳዮች ረዳት ዋና ዳይሬክተር ሜሪ ፖል ኬኒ አመልክተዋል።
Bacteria responsible for tuberculosis was not included in this exercise.
ቲቢ አምጪ የሆነው ባክቴሪያ በዚህ ሰነድ ውስጥ አልሰፈረም። ምክንያቱም ቲቢ እንዲሁም አዲስ መድኃኒት እንዲሰራለት አንገብጋቢው ተውሳክ ነው ተብሎ ቀድሞም ታስቦ ነበርና።
ሶስቱ ምድቦች እጅግ አንገብጋቢ፣ ከፍ ያለና የመካከለኛ ቅድሚያ ስራዎች ተብለው የተከፈሉ ሲሆን እጅግ አንገብጋቢ ወይም ጊዜ የማይሰጥ ተብሎ በተጠራው ምድብ ውስጥ ብዙ መድኃኒቶችን የለመዱና ለሕክምና ልበገር ያሉ ተውሳኮችና በሽታዎች ተካተዋል። እነዚህ በየሆስፒታሉ በየማገገሚያና በመጦሪያ ተቋማት እንዲሁም ንጹህ አየር መሳብና የመጸዳጃ ማስተላለፊያ ቱቦዎችን ወይም ካቴተሮችን በሚጠቀሙ ሕሙማንና ተገልጋዮች መካከል ተስፋፍተው የሚገ የኙ ተሐዋስያን ብዙ ጊዜ እጅግ ለበረቱና ለሞትም ለሚያደርሱ መመረዞችና የጤና መስተጓጎል እንደሚያጋልጡ የዓለም የጤና ድርጅት አመልክቷል። ለዛሬ በዚሁ ልሰናበት። ጤናውን ይጠብቁ። የቤተሰቦን ጤና፣ የማኅበረሰቦን ጤና ይጠብቁ። የግሎንና የራስዎ የሆኑ ሰዎች ንጽህና፣ የቤትዎና የአካባቢዎ ጽዳት የጤናው መሠረቶች መሆናቸውን ዘወትር ያስታውሱ። ጤና ይስጥልኝ።
እናመሰግናለን ሶሎሞን ለጥሩ መረጃው። የአሜሪካ ድምፅ አድማጮች 75 ዓመት ሆነው።
This is the voice of America. Washington, Bambozet, D.C.
የገናናው ጃዘኛና ድንቁ ሳክስፎኒስት ሉዊ አርምስትሮንግ ድምፅ ነው የሰማችሁት።
የአሜሪካ ድምፅ ዛሬ አማርኛን፣ ኦሮምኛን፣ ትግርኛን፣ ሶማልኛን ጨምሮ በ47 የዓለም ቋንቋዎች በሬዲዮ፣ በቴሌቪዥን፣ በሞባይል እና በኢንተርኔት ብዝሃ ሚዲያ ወቅታዊ፣ ሁሉን አቀፍና ተአማኒ መረጃዎችን ያሰራጫል። የአሜሪካ ድምፅ በየዕለቱ በሚያካሂደው የ24 ሰዓት ስርጭቱ በሳምንት 236.6 ሚሊዮን አድማጭና ተመልካቾችን ይደርሳል።
This is a voice speaking from America. The news may be good or bad. We shall tell you the truth.
ዜናው መልካም ሊሆን ይችላል፣ ክፉም ሊሆን ይችላል። እኛ ግን እውነቱን የሆነውን እንነግራችኋለን።
በሁለተኛው የዓለም ጦርነት ወቅት ቪኦኤ እንደተከፈተ የመጀመሪያ ስርጭቱ መክፈቻ የነበረውን ነው የሰማችሁት መልእክት።
This program has come to you from the Voice of America, Washington.
ስለ ቪኦኤ አንዳንድ ጭብጥ አዘል መረጃዎችን በየወቅቱ እናቀርብላችኋለን።
This is the Voice of America, Washington, Bambozet, D.C.
የተከበራችሁ አድማጮች፣ የያዝነው ማርች በኢትዮጵያ አቆጣጠር ምናልባት ጨርሶ ባይገጥምም መጋቢት ከተባለ በዩናይትድ ስቴትስ በተለይ የሴቶች ታሪክ ወር ነው። ይህንን ወር በተመለከተ የተለያዩ በዓለም ዙሪያ ያሉ ሴቶችን የኢትዮጵያንም ሴቶች ታሪኮችና ገድሎች እየያዝንላችሁ እንቀርባለን፣ ችግሮቻቸውንም ስኬቶቻቸውንም። እንግዲህ የተከበራችሁ አድማጮች ዝግጅታችን ወደ መጠናቀቁ እየሄደ ነው።
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታችኋለን። ቆንጅ ይታየና
እኔም ሰሎሞን አባተነን፣ የፕሮግራሙ መሪ ብርሃን ኃይሉ ነች። አብራችሁን ስለቆያችሁ እናመሰግናለን። በነገራችን ላይ ሪል ማድሪድ ዛሬ ልክ 115 ዓመት ሆነው የሪል ማድሪድ ሰዎች እንኳን ደስ አላችሁ፣ ሃፒ በርትደይ።
የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ።
Thank you.